ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ችግረኛውን የምታስብ በታላቅ ምሕረትህም ሕዝብን የምትጎበኝ አቤቱ እግዚአብሔር ሆይ እንዳንተ ያለ ማን ነው? በዘመናችን ሁሉ እየመራህን እነሆ ከወደቅንበት ስፍራ እያነሳህን በእያንዳንዱ ደቂቃና ሰኮንድ ውስጥ እንኳን እግዚአብሔር ሆይ ከምሕረትህ ጥላ ሳንወገድ በምሕረትህ ጥላ ስር ታስበን እግዚአብሔር ሆይ ለዚህች ሰዓት ደግሞ እንድንበቃ ፈቃድ ሆኗል። እንደኛ የታደለ ማን ነው? አቤቱ ጌታ ሆይ ስምህን በምስጋና እንጠራለን፣ ከፍ ከፍ እናደርጋለን። ልዑል ሆይ ማደሪያ የተባረከ የተቀደሰ ይሁን። እነሆ ችግረኞችን ያሰብክ፣ ምስኪኖችን የተመለከትክ፣ የተቅበዘበዙትን ጌታዬ ሆይ የጠበክ፣ እረኛ የሆንካቸው አንተ የእግዚአብሔር ብሩክ ኢየሱስ ክርስቶስ እናመሰግናለን። በእውነት ነፍሳችንን ታድጋልና ከነጣቂው ካውሬው ከዲያብሎስ እጅም ደግሞ እግዚአብሔር ሆይ አውጥተናልና እናመሰግናለን። ስለኛ ልጅህን ጌታ ኢየሱስ ክርስቶስን አሳልፈ ስለሰጠ ክብር ለስሜ ይሁን። ዛሬ ደግሞ የስፍራ ጌታዬ ሆይ እንደዋልን አንተ ታውቃለህ። በዚህ ሁሉ ውስጥ ደግሞ አልተውከንም። በዚህ ሁሉ ውስጥ ደግሞ እግዚአብሔር አምላካችን ሆይ ጥበቃ አልተለየንም። እናመሰግናለን። እግዚአብሔር ሆይ በዚህች ሌሊት ደግሞ እነሆ ቅዱሳን መላእክቶችን በዙሪያችን አስፍረ ስለምትጠብቀን፣ ከክፉም ስለምትታደገን በመኝታችን ስፍራ ቁርበታችን ባረፈበት ባልጋችን ላይ እግዚአብሔር ሆይ እንደ ሳሙኤል ጠርተ ደግሞ እንድታናግረን በሕልምም እንድትገናኝን አቤቱ አምላካችን ሆይ መልካምነትህንና መንገድህን እግዚአብሔር ታስታውቀን ዘንድ እንለምንሃለን። ካንተስ ወዴት እንሄዳለን? እግዚአብሔር ሆይ ማደሪያችን፣ መደላደያችንና መኩሪያችን፣ የዘላለም መጠጊያችን ሆነናልና እናመሰግንሃለን። እግዚአብሔር ሆይ ይህንን ፕሮግራም ከመጀመሪያው እስከ መጨረሻው ድረስ ባርክልን። በምናደርገው ዝግጅት ውስጥ እግዚአብሔር አምላካችን ሆይ አንተ የዝግጅቱ ባለቤት፣ አንተ የመጽሐፍ ቅዱስ ጥናቱ ባለቤት ሆነህ ደግሞ በክብር በመካከላችን እንድትመላለስ በልባችንም ላይ እንድትነግስ እግዚአብሔር ሆይ ወደ ልባችን፣ ወደ ሕይወታችን፣ ወደ ኑሮአችን እንጋብዝሃለን። በደላችንን ሁሉ ይቅር በለን። በጌታችንና በመድኃኒታችን በኢየሱስ ክርስቶስም ልመናችንን ስለሰማ ክብር ለስሙ ይሁን፣ አሜን።
አድማጮች ተከታታይ ከሆነው የኦሪት ዘሌዋውያን መጽሐፍ ጥናታችን በትላንትናው ምሽት ክፍለ ጊዜያችን ከምዕራፍ 9 ያየነው አሮን አገልግሎቱን ለመጀመር መዘጋጀቱን እንዲሁም አሮን የኃጢአት መሥዋዕት ማቅረቡን የሚሉትን ርዕሰ ጉዳዮች አንስተን ሰፋ በማድረግ ተመልክተን ነበር። በዛሬው ምሽት ክፍለ ጊዜያችን ደግሞ የምንመለከተው አሮን የሚቃጠል መሥዋዕት ያቀርባል፣ እንዲሁም ደግሞ አሮን የእህል ቁርባንንና የደህንነት መሥዋዕትን ያቀርባል የሚሉትን ጌታ በረዳን መጠን አብረን ለማየት እንሞክራለን። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 9 ቁጥር 12 አውጡ። ኦሪት ዘሌዋውያን ምዕራፍ 9 ቁጥር 12 አሮን የሚቃጠል መሥዋዕት ያቀርባል የሚለው የዚህ ምሽት ርዕሰ ጉዳያችን ይሆናል። አሮን የሚቃጠል መሥዋዕት ያቀርባል። የሚቃጠል መሥዋዕት ሥርዓትም ቢሆን በዝርዝር ቀርቧል። አሮን በመጀመሪያ ደረጃ መሥዋዕቱን ለራሱ ማቅረብ አለበት። እስቲ ከቁጥር 12 እስከ 14 ያለውን አንድ ላይ እናንብብ። የሚቃጠለውንም መሥዋዕት አረደ፣ የአሮንም ልጆች ደሙን አመጡለት። እርሱም በመሠዊያው ላይ በዙሪያው ረጨው። የሚቃጠለውንም መስዋዕት በየብልቱ ራሱንም አመጡለት። እርሱም በመሠዊያው ላይ አቃጠለው። የወድቃውንና እግሮቹንም አጠበ። በመሠዊያውም በሚቃጠለው መስዋዕት ላይ አቃጠለው ይላል። ከዚህ በመቀጠል የኃጢአት መስዋዕትና የሚቃጠል መስዋዕት ለሕዝቡ ይቀርባል። የሕዝቡንም ቁርባና አቀረበ። ከቁጥር 15 እስከ 16 ያለውን ተመልከቱ። ስለ ሕዝቡ ለኃጢአት መስዋዕት የሆነውን ፍየል ወስዶ አረደው። ስለ ኃጢአትም እንደ ፊተኛው ሰዋው። የሚቃጠለውንም መስዋዕት አቀረበ፣ እንደ ሥርዓቱም አደረገው ይላል። አስቀድሞ በተደጋጋሚ እንደ ጠቀስኩት ይህ የመስዋዕት ሥርዓት የክርስቶስ ምሳሌ ነው። ኢሳይያስ ምዕራፍ 53 ቁጥር 10 ስለ ኢየሱስ ክርስቶስ መስዋዕትነት እንዲህ ይላል። ኢሳይያስ ምዕራፍ 53 ቁጥር 10ን ተመልከቱ። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜው ይረዝማል፣ የእግዚአብሔርም ፈቃድ በእጁ ይከናወናል ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21ን ተመልከቱ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት አደረገው ይላል። የኃጢአት መሥዋዕት ራሱ ኃጢአት ሆኖ ይፈረድበታል ማለት ነው። የዓለምን ኃጢአት ሁሉ ጌታ ኢየሱስ በራሱ ላይ ወስዶ ነው ዓለምን ከእግዚአብሔር ጋር ያስታርቅ የነበረው። አሁን ደግሞ በመቀጠል አራተኛውን ርዕሰ ጉዳይ እንመለከታለን። አሮን የእህል ቁርባንና የደህንነት መሥዋዕት ስለ ማቅረቡ። የእህሉንም ቁርባን አቀረበ። ከእርሱም እፍኝ ሙሉ ወስዶ በጠዋት ከሚቃጠለው መሥዋዕት ሌላ በመሠዊያው ላይ አቃጠለው። ስለ ሕዝቡ የሆነውን የደህንነት መሥዋዕት በሬውንና አውራ በግ አረደ። የአሮንም ልጆች ደሙን አመጡለት፣ በመሠዊያውም ላይ በዙሪያው ረጨው። የበሬውንና የአውራውንም በግ ስብ፣ ላቱንም፣ የወድቃውንም የሚሸፍነውን ስብ፣ ኩላሊቶቹንም፣ የጉበቱንም መረብ አመጡለት። ስቡንም በፍሪምባዎቹ ላይ አደረጉ። ስቡንም በመሠዊያው ላይ አቃጠለ። እግዚአብሔርም ሙሴን እንዳዘዘው አሮን ፍሪምባዎቹንና ቀኝ ወርቹን በእግዚአብሔር ፊት ለመወዝወዝ ቁርባን ወዘወዘው ይላል። ከቁጥር 17 እስከ 21 ያለውን ስፍራ መመልከት ይቻላል። አድማጮቼ፣ ከዚህ በፊት እንደ ተነጋገርነው በዚህ ስፍራ የእህል ቁርባንና የደህንነት መስዋዕት መደበኛውን ሥርዓታቸውን ሲከተሉ እንመለከታለን። ካህኑ የሕዝቡ ተወካይ እንደመሆኑ በእግዚአብሔር ፊት ደምን በማፍሰስ መስዋዕቶችን ያቀርባል። ሕዝቡም በእግዚአብሔር ዘንድ ተቀባይነትን ያገኛል፣ በረከትም ወደ ሕዝቡ ይመጣል። ወገኖቼ፣ በጌታ ኢየሱስ የሊቀ ካህንነት ሥራ በእግዚአብሔር ዘንድ ተቀባይነት እንዳለንና የበረከቱም ተካፋዮች እንደሆን ሁልጊዜ ማስታወስ ይገባናል። አሁን በመቀጠል ደግሞ አምስተኛውንና የመጨረሻውን ርዕሰ ጉዳያችን ለዚህ ምዕራፍ የሆነውን ማለቴ ነው እንመለከታለን። አሮን ሕዝቡን ይባርካል፣ የእግዚአብሔርም ክብር ይገለጣል የሚል ይሆናል። ይህ ርዕስ እንግዲህ ለዚህ ምዕራፍ የመጨረሻው ይሆናል ማለት ነው። አሮንም እጆቹን ወደ ሕዝቡ ዘረጋ፣ ባረካቸውም። የኃጢአቱን የሚቃጠለውንም የደህንነቱንም መሥዋዕት ከሰዋ በኋላ ወረደ። ሙሴና አሮንም ወደ መገናኛው ድንኳን ገቡ፣ ወጡም፣ ሕዝቡንም ባረኩ። የእግዚአብሔርም ክብር ለሕዝቡ ሁሉ ተገለጠ። እሳትም ከእግዚአብሔር ዘንድ ወጣ፣ በመሠዊያውም ላይ የሚቃጠለውን መሥዋዕት ስቡንም በላ። ሕዝቡም ሁሉ አይተው እልል አሉ፣ በግንባራቸውም ወደቁ ይለናል። ዘሌዋውያን ምዕራፍ 9 ከቁጥር 22 እስከ 24 ያለውን ይመለከቷል። አሁን ባነበብነው ክፍል አድማጮቼ እንደምናገኘው እነዚህን ሦስቱም መሥዋዕቶች ለበረከት ይከተላቸዋል። ሙሴና አሮንም ወደ መገናኛው ድንኳን ውስጥ ይገባሉ። በዚህ በሰርክ መስዋዕት ወቅት ወደ መገናኛው ድንኳን የተመለሱ ሕዝቡን ሊባርኩ እንደሆነ ይታሰባል። የእግዚአብሔርም ክብር ይገለጣል። አሁን ሁሉ ነገር ወደ ፍጻሜ መጥቷል። ሕዝቡም በልልታና በምስጋና በእግዚአብሔር ፊት ወድቀዋል። ለእኔና ለእናንተ በእግዚአብሔር ፊት ሊቆም ክርስቶስ አሁን በሰማይ ወዳለች ቅድስት ስፍራ ገብቷል። ወዳጄ ሆይ ከዚህ ክርስቶስ ጋር ተጣበቅ። በፊቱ በምስጋናና ክብርን በመስጠት ስገድ። እግዚአብሔር ይህን ለማድረግ ይርዳ።
አንተ ጌታ ነህ፣ አንተ ልዩ ነህ፣ አንተ ንጉሥ ነህ፣ አንተ ፍቅር ነህ። ምስጋናም ይገባሃል፣ አምልኮም ይገባሃል፣ ስግደትም ይገባሃል፣ ውዳሴም ይገባሃል። አንተ ጌታ ነህ፣ አንተ ልዩ ነህ፣ አንተ ንጉሥ ነህ፣ አንተ ፍቅር ነህ። ምስጋናም ይገባሃል፣ አምልኮም ይገባሃል፣ ስግደትም ይገባሃል፣ ውዳሴም ይገባሃል። ቸርነት ወደኔ ይመጣል በሌሊትም ዝማሬ በእኔ ዘንድ ይሆን ጌታ የምህረት ወደኔ ይመጣና አዛኝ ጋለሁበ ታምኩኝ እንደገና የፊትን መድኃኒት አምላኬን ላክብረው በእጁ ብቻት ላዳነ ጌታ ነህ በለው አንተ ጌታ ነህ አንተ ልዩ ነህ አንተ ንጉሥ ነህ አንተ ፍቅር ነህ ምስጋና የሚገባ አምልኮ የሚገባ ስግደት የሚገባ ውዳሴ የሚገባ በመከራዬ ጊዜ ባንተ ያወራሁት ልፈትነው ስለቴ ከንፈሮች ያሉት እሰዋለው ምስጋና ጌታዬ በፊት ተቀበለው በደስታ ይባከመት ለሞት ሜዳልተኛ አይኖች አበራ ታመንኩኝ በክንዶች ከበበኝ ምረት ላደነለ ተጎዳ በትነት ደርሳለ አንተ እግዚአብሔር ይገርም አንተ ጌታ ነህ አንተ ልዩ ነህ አንተ ታሪክ ነህ አንተ ፍቅር ነህ ምስጋና የሚገባ አምልኮ የሚገባ ስግደት የሚገባ ውዳሴ የሚገባ
ማሪው ወንድማችን እግዚአብሔር ይባርከው ይያልን። አሁን በመከተል ደግሞ ከኦሪት ዘሌዋውያን የምዕራፍ 10ን ትምህርት እናቀርብላችኋለን። አብይ ርዕስ ናዳብና አብዮድ ያለ ስልጣናቸው በክህነት አገልግሎት ጣልቃ መግባታቸውና ድርጊቱ ያስከተለው የሞት ቅጣት የሚል ይሆናል። ረዘም ስላለ ቀስ ብያነብላችኋለሁና ጻፍ አድርጉ። ዋናው ርዕስ ናዳብና አብዮድ ያለ ስልጣናቸው በክህነት አገልግሎት ጣልቃ መግባታቸውና ድርጊቱ ያስከተለው የሞት ቅጣት የሚል ነው። ወገኖቼ ዘሌዋውያን የታሪክ መጽሐፍ አይደለም። የተለያዩ መመሪያዎች፣ ሥርዓቶችና ሕጎች ሞልተውበታል። ሆኖም በውስጡ ጥቂት ታሪኮች ተጠቅሰው ይገኛሉ። አንድ አንባቢ ዘሌዋውያን ምዕራፍ 10ን ሲያነብ ምዕራፉ ታሪክን እንደያዘ ሊገነዘብ ይችላል። ታሪኩም በጣም አስደንጋጭ የሆነን ድርጊት ስለሚገልጽ ብዙም ትኩረትን የሚስብ ሆኖ አናገኘው። ይህ በሰው ልጅ ረጅምና መጥፎ የኃጢአትና ያለመታዘዝ ታሪክ ውስጥ ጥቁር ነጥብ የሚጥል ሌላው ድርጊት ነው። በምዕራፉም ውስጥ ተመዝግቦ የሚገኘው የሁለቱ የአሮን ልጆች እምቢተኛነትና አለመታዘዝ ነው። ይህም ታሪክ አስቀድሞ ባለው ምዕራፍ የተጠቀሰውን ታላቅ የቅድስና ወይም የመለየት ቀንና ሥርዓት ተከትሎ ይመጣል። ይህም አይነት ሁኔታ በመጽሐፍ ቅዱሳችን ውስጥ በተደጋጋሚ ተጠቅሷል። በመጽሐፈ ኢያሱ ውስጥ እንደተመዘገበው ከኢያሪኮ ድል በኋላ እስራኤላውያን በጋይ የመሸነፍ ሽንፈት እንዳጋጠማቸው እንዲሁ በዘሌዋውያን ምዕራፍ 10 ከድል በኋላ ሽንፈት ተከትሏቸዋል። እግዚአብሔር በሲና በሰጠው ግልጽ በሆነ የእግዚአብሔር ቃል ብርሃን ስንመለከተው የናዳብና አብዮድ የማስመሰል ሁኔታ በጣም አስፈሪ ሆኖ እናገኛለን። ወደ እግዚአብሔርም የሚቀርቡት ካህናት ደግሞ እግዚአብሔር እንዳጠፋቸው ራሳቸውን ይቀድሱ ይላል። ዘጸአት ምዕራፍ 19 ቁጥር 22ን ልብ ይሏል። በዘጸአት ምዕራፍ 30 ከቁጥር 34 እስከ 38 በዘጸአት ምዕራፍ 30 ከቁጥር 34 እስከ 38 በመገናኛው ድንኳን ስለሚጠቀሙበት ጣን እግዚአብሔር ለሙሴ እንዲህ የሚል መመሪያ ሰጥቷል። አሁን ሁሉን ቁጥሮች ሳይሆን የመጨረሻዎቹን ሁለቱን ቁጥሮች ብቻ አነብላችኋለሁ። የተቀረውን እናንተ በግላችሁ አንብቡት። እንደርሱ የተሰራ ጣን ለእናንተ አታድርጉ። በእናንተ ዘንድም ለእግዚአብሔር የተቀደሰ ይሁን። ሊያሸተውም እንደርሱ የሚያደርግ ሰው ከሕዝቡ ተለይቶ ይጥፋ ይላል። ዘጸአት 30 ቁጥር 37 እና 38ን ተመልከቱ። ዘጸአት 30 ቁጥር 37 እና 38 አድማጮቼ፣ በዚህ ታሪክ መሰረት የእግዚአብሔር ቅድስና ከመጀመሪያ ዘመን ጀምሮ ግልጽ በሆነ መልኩ ተመዝግቦ ይገኛል። በጸጋ ዘመንም ቢሆን በመጀመሪያው ዘመን አካባቢ ማለቴ ነው፣ በአናንያና በሰጲራ ታሪክ ውስጥ የእግዚአብሔር ቅድስና በግልጽ ይታያል። በሁለቱ ታሪኮች ማለትም በዘሌዋውያን ምዕራፍ 10 እና በሐዋርያት 10 ምዕራፍ 5 በተመዘገቡት ታሪኮች የእግዚአብሔርን ቅድስና በቸልታ የማየት ውጤት ሞት እንደነበረ እንመለከታለን። አምላካችን ቅዱስ ስለሆነ ከልጆቹም ጋር ያለው ግንኙነት በቅድስና ላይ የተመሰረተ ነው። አምላካችን በእውነት የሚያጠፋ ሰዓት ነውና ተብሎ በዕብራውያን ምዕራፍ 12 ቁጥር 29 የተጠቀሰውን ቃል ሁላችንም ልንማርበት የሚገባን እንደሆነ አስባለሁ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 11 እንግዲህ የጌታን ፍርሃት አውቀን ሰዎችን እናስረዳለን የሚለውን ተመሳሳይ ቃል በጥንቃቄ ልንገነዘበው ይገባናል። በዕብራውያን ምዕራፍ 12 ቁጥር 25 ላይ ደግሞ የተሰጠ ማስጠንቀቂያ አለ። በዕብራውያን ምዕራፍ 12 ቁጥር 25 ያለው ማስጠንቀቂያ ላንብላችሁ። ለሚናገረው እምቢ እንዳትሉ ተጠንቀቁ። እነዚያ በምድር ላስረዳቸው እምቢ ባሉ ጊዜ ካላመለጡ ከሰማይ ከመጣው ፈቀቅ የምንልኛስ እንዴት እናመልጣለን ይላል። የዘመኑ ታላቅ ኃጢአት ምንድን ነው ብትሉ ወገኖቼ፣ ሰዎች እግዚአብሔር በቃሉ የሚናገራቸውን አለመስማታቸው ነው። የዘሌዋውያን ምዕራፍ 10 ዋና ዋና ሐሳቦችን እንደሚከተለው አቀርብላችኋለሁና ጻፍ ጻፍ አድርጓቸው። ምዕራፉ በካህናት ላይ ስለተደረገው ገደብና ገደቡን የጣሱ ናዳብና አብዮድ በሞት እንደተቀጡ ይናገራል። አስተዋላችሁ? ይህ ምዕራፍ በካህናት ላይ ስለተደረገው ገደብና ይህንን ገደብ የጣሱ ናዳብና አብዮድ በሞት እንደተቀጡ ይገልጻል ወይም ደግሞ ይናገራል። አንደኛ ከቁጥር 1 እስከ 5 ስለ አሮን ልጆች ናዳብና አብዮድ የሚናገር ታሪክ ነው። አስተዋላችሁ? ከቁጥር 1 እስከ 5 ያለው ስለ አሮን ልጆች ናዳብና አብዮድ የሚናገር ታሪክ ነው። ሁለተኛ ከቁጥር 6 እስከ 11 ደግሞ የሁለቱን ሰዎች ድርጊት ተከትሎ የተሰጡ መመሪያዎችን እናገኛለን። ከቁጥር 6 እስከ 11 ባለው ስፍራ የሁለቱን ሰዎች ድርጊት ተከትሎ የተሰጡትን መመሪያዎች እንመለከታለን። ሦስተኛውና የመጨረሻው ደግሞ ከቁጥር 12 እስከ 20 ያለው ከድርጊቱ ጋር በተያያዘ መልኩ ስለሚቀርቡ መስዋዕቶች የተሰጠውን ትእዛዝ እናያለን። ከቁጥር 12 እስከ 20 ከድርጊቱ ጋር በተያያዘ መልኩ ስለሚቀርቡ መስዋዕቶች የተሰጠ ትእዛዝ ይሆናል ማለት ነው። እነዚህ ርዕሶች እንግዲህ አንድ በአንድ እግዚአብሔር እንደረዳን መጠን አብረን እናያለን። አሁን የመጀመሪያውን ርዕስ አብረን እንመለከታለን። ስለ ሁለቱ የአሮን ልጆች ናዳብና አብዮድ የሚናገር ታሪክ። እስቲ ዘሌዋውያን ምዕራፍ 10 ቁጥር 1ና 2ን ተመልከቱ። አብረን አንድ ላይ እናንብብ። የአሮንም ልጆች ናዳብና አብዮድ በየራሳቸው ጥናውን ወስደው ሰዓት አደረጉበት፣ በላዩም ዕጣን አኖሩበት። በእግዚአብሔርም ፊት እርሱ ያላዘዛቸው ሌላ ሰዓት አቀረቡ፣ እሳትም ከእግዚአብሔር ፊት ወጥቶ በላቸው፣ በእግዚአብሔርም ፊት ሞቱ ይላል። እነዚህ ሁለቱ ሰዎች ወገኖች ለሰሩት በደል የደረሰባቸው የሞት ቅጣት በጣም ከባድና ከጥፋቱ ጋር የማይመጣጠን ነው ብሎ መከራከር ይቻል ይሆናል። ግን እነዚህ ሰዎች እግዚአብሔር ያላዘዛቸውን ነገር እንዳደረጉ ቁጥሮቹ በግልጽ እንደሚናገሩ አስታውሱ። ይህ አባባል የወንጀላቸውን መጠን ስለሚገልጽ የደረሰባቸው ቅጣት ትክክለኛ ነው ማለት ይቻላል። ሰዎቹም ያወቁ የእግዚአብሔርን ትእዛዝ ጥሰዋል። ነገሩን በውል ብንመረምረው እነዚህ ሰዎች ምን አድርገው ነው ይህ ቅጣት የደረሰባቸው ትሉ ይሆናል። በፈቃዳቸው እግዚአብሔርን አላመለኩምን? ምን በደል ፈጸሙ ትሉም ይሆናል። ከዚህ በመቀጠል በዚህ ጉዳይ ላይ ሶስት የተለያዩ ሐሳቦችን ማቅረብ እፈልጋለሁ። አንደኛ፣ እነዚህ ሰዎች ምናልባት በጥናው ላይ ፍም ያደረጉት ከመሰዊያው ላይ ወስደው አይደለም። አስተዋላችሁ? እነዚህ ሰዎች ምናልባት በጥናው ላይ ፍም ያደረጉት ከመሰዊያው ላይ ወስደው አይደለም። በመሰዊያው ላይ የሚነደው እሳት የሚመጣው ከሰማይ ነበር። በጥናው ላይ ፍም ማድረግ የነበረባቸው ከመሰዊያው ላይ ወስደው መሆን እንዳለበት ይታሰባል። በታላቁ የማስተሰሪያ ቀንም እንዲህ አይነት ልምምድ ነበር። እስቲ ዘሌዋውያን 16 ቁጥር 12ን እናንብብ። እኔ አነብላችኋለሁ። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 12 በእግዚአብሔርም ፊት ካለው መሠዊያ ላይ የእሳት ፍም አምጥቶ ጥናውን ይሞላል፣ ከተወቀጠውም ከጣፋጭ ጣን እጁን ሙሉን ይወስዳል ወደ መጋረጃውም ውስጥ ያመጣዋል ይላል። አስተውሉ ወገኖቼ፣ ከቆሬ ልጆች አመጽ በኋላም ተመሳሳይ ሥራ ሲደረግ እንመለከታለን። ዘኍልቍ ምዕራፍ 16 ቁጥር 46 ን ተመልከቱ። በኋላ ኦሪት ዘኍልቍ ምዕራፍ 16 ቁጥር 16 ን ተመልከቱ። ይህ መንገድ ብቻ ትክክለኛ እንደሆነ ስለሚገመት እነዚህ ሰዎች የተከተሉት ሥርዓት የእግዚአብሔርን ሥርዓት የሚቃረን ነበር። ሁለተኛ፣ ምናልባት እነዚህ ሰዎች ጣኑን ያጠኑበት ጊዜ ሥርዓትን የተከተላል ነበርም፣ ለለቱ የሚሆን ሥርዓት አብቅቶ ነበር። በዚህ ጉዳይ ደግሞ አሮንን ማማከር ነበረባቸው። አስቀድሞውኑ ተደርጎ ያበቃውን ነገር እንደገና ሲደግሙ እንመለከታለን። እግዚአብሔር አስቀድሞ የሠራውን ሥራ በበጎ ፈቃድ አምልኳቸው መድገም በዘመናችን የብዙ ሰዎች ችግር ሆኖ ይታያል። ለምሳሌ ብንወስድ የጴንጠቆስጤን ዕለት እንደገና ሊደግሙ የሚሞክሩ ብዙ ሰዎች ናቸው። እግዚአብሔር ታላቅ አምላክ ነው ወገኖቼ። ፈቃዱን በራሱ ጊዜ ይፈጽማል። የእግዚአብሔር መንፈስ በራሱ ፈቃድ ይንቀሳቀሳል። እኛ ማድረግ ያለብን ነገር ቢኖር ለእግዚአብሔር ሥራ ራሳችንን ማዘጋጀትና ለእርሱ መታዘዝ ብቻ ነው። ሦስተኛ፣ አንዳንዶች እነዚህ ሰዎች መግባት ወዳልተፈቀደላቸው ወደ መጋረጃው ውስጥ ወደ ስርየት መክደኛው ዘልቀው ሳይገቡ አልቀሩም ብለው ያስባሉ። ለዚህ ሐሳባቸው ኦሪት ዘሌዋውያን ምዕራፍ 16 ቁጥር 1 እና 2 ጥሩ ማስረጃ ሊሆን ይችላል። ኦሪት ዘሌዋውያን ምዕራፍ 16 ቁጥር 1 እና 2 በእግዚአብሔር ፊት የቀረቡና የሞቱ ሁለቱ የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው፣ እኔ በስርየቱ መክደኛ ላይ በደመና ውስጥ እታያለሁና እንዳይሞት በመጋረጃ ውስጥ በታቦቱ ላይ ወዳለው ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድም ለአሮን ንገረው ይላል። ምናልባትም ይህ ድንጋጌ ራሱ የመጣው ከናዳብና ከአብዩድ ድርጊት በኋላ ሳይሆን አይቀርም። መቅረብ የሌለባቸውን ስፍራ በመቅረባቸው ተሳስተዋል። የጣኑን ሥርዓት ሁኔታውን ጊዜና ቦታን በተመለከተ እግዚአብሔር አስቀድሞ ሳዛቸው አልቀረም። እነዚህ ሰዎች በእነዚህ ሦስቱ አቅጣጫዎች ስህተት ፈጽመዋል። አሁንም ቢሆን ወገኖቼ፣ አንዳንዶች እነዚህን ሰዎች እግዚአብሔር በጣም ከባድ በሆነ ቅጣት ቀጥቷቸዋል ብለው ይናገራሉ። ወገኖቼ፣ ይህ ቅጣት የሚያሳየው እግዚአብሔር ቀናተኛ አምላክ መሆኑን ነው። በድርጊቶቹ ሁሉ እርሱ ኃያል አምላክ ስለሆነ ወደ እርሱ የሚመጡት በራሳቸው መመዘኛዎች ሳይሆን በእርሱ መመዘኛዎች መሆን አለበት። መታዘዝ ከመሥዋዕት ይበልጣል የሚለው ቃል እውነት የሆነ የእግዚአብሔር መመዘኛ ነው። አስተዋላችሁ? መታዘዝ ከመሥዋዕት ይበልጣል የሚለው ቃል እውነት የሆነ የእግዚአብሔር መመዘኛ ነው። ምንም አይነት ቅንነት ያለበት ቢመስልም እኛ በራሳችን በጎ ፈቃድ ተነሳስተን የምናደርገውን አምልኮ እግዚአብሔር አይቀበልም። እዚህ ላይ አንድ መገንዘብ ያለብን ነገር ቢኖር የናዳብና የአብዩድ ታዋቂነት ከእግዚአብሔር ቁጣ ሊያድናቸው አለመቻሉን ነው። በእነዚህ ሰዎች ላይ የተፈጸመው ድንገተኛ ፍርድ በጣም የሚያስፈራ ነው። እሳቱ ከእግዚአብሔር ዘንድ ስለወረደ ከቶውኑ ማምለጥ አይቻልም። ሁልጊዜ ድንገተኛና ፈጣን ባይሆንም በጸጋ ዘመንም ፍርድ እንዳለ መገንዘብ አስፈልጊ ነው። ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 11 ቁጥር 30 እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 30 ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል ይላል። የእግዚአብሔር ፍርድ በአናንያና ሰጲራ ላይ ግን ድንገተኛና ተጨባጭ ነበር። በርግጥ በጌታ ኢየሱስ ያመነ አማኝ ድንገተኛ ፍርድ በስጋው ላይ በደረሰበት ጊዜ ደህንነቱን ያጣል ብሎ መናገር ይከብዳል። ሐዋርያ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 11 ከቁጥር 31 እስከ 32 እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 31 እና 32 ራሳችን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን ይላል።
ወንድማችን ኤርሚያስ አቤል ከጨንቻ የጻፈልን ደብዳቤ ደርሶናል። በጌታ የተወደድክ ወንድማችን ኤርሚያስ አቤል፣ የእግዚአብሔር አብ ፍቅር የልጁም የጌታ የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛልህ ይያልን ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። ኖ ይህ የመጽሐፍ ቅዱስ ትምህርት በራዲዮ ዮትን የቱን ያክል እንደጠቀመ ይያለ ገልጸ የጻፍክልን እንደብዳቤን ተመልክተናል። እግዚአብሔር ይባርክ። በመቀጠል ደግሞ ላቀረብካቸው ጥያቄዎች በሙሉ ዘርዘራ አድርገን መልሱን በፖስታ ቤት በኩል እንልክልሃለን። ሰፋ ያለ ደብዳቤ ስለሆነ መልሱንም እንደዚያው ሰፋ አድርገን እንልክልሃለንና በአድራሻ ተጠባበቅ። ባንተ በኩል እነሆ የሚፈልግብህ ነገር ቢኖር ይህንን የመጽሐፍ ቅዱስ ትምህርት በራዲዮ ሌሎች ወገኖች ደግሞ እንዲገለገሉበትና እንዲያደምጡ እነሆ ካሉበት ከጨለማ ዓለምም ደግሞ እንዲወጡ እንድትረዳቸው የፕሮግራሙን ሰዓትና ሜትር ባንዱንም እንድትነግራቸው እያሳሰብንህ ነው። የነገውን ደብዳቤህን ደግሞ እንጠባበቃለንና ጻፍልን። እግዚአብሔር ይህንን ስታደርግ ሳለህ ደግሞ በብዙ ይባርክሃልና ሰላም።
ፍጥረታት ይመሰክራሉ የአንተን ሥራ ያወራሉ፣ ገና ከጥንት ከጅማሬ አንተ አምነህ እስከ ዛሬ። አትለዋወጥ በዘመናት ሲመሽ ሲነጋ ለእኛ ቀናት በረከት አለ በግዛት ማንም አይለየን ከመንግስት። አንተ መልካም ነህ አንተ መልካም።
እንግዲህ በጌታ የተወደዳችሁ ክብራን አድማጮች የዛሬው ዝግጅታችን እዚህ ላይ አበቃ። ልጽፉልን ለምትወዱ ሁሉ አድራሻችን 13 66 አዲስ አበባ ነው። ደህና አደሩ።
አንተ መልካም